የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ። የሰዓቱ መቁጠሪያ ቲክ ቲክ፣ ቀኑ ፍልቅቅ ሲል አረንጓዴው የዛፎቹ ቅጠሎች በቀናት ውስጥ ሲወይቡ፣ ጸጉር ሲነጣ አሁን አሁን አንዳንዴ በማለዳ ዕድሜም ጭምር ጊዜውን ሳይጠብቅ ብቅ ይላል። ብቻ የተፈጥሮ ገጾች ሲገለጥ ወይም እናያቸውን በጊዜ ውስጥ የሚከሰቱትን የለውጥ እውነታዎች አሳምረን እናውቃለን። እንዲህ እንዳሁኑ አንዳች ድንገተኛ ክስተት የሚያመጣቸው ደግሞ አሉ። በይዘታቸው ምንነት፣ በመጠናቸው ግዝፈት በእጅጉ የሚያስደምሙ የማይለወጥ የለውጥ አይቀሬነት ብቻ ነው ይባላል። ዛሬ እርሱም ቢሆን ታዲያ ከምናውቀው ከለመድነው ዘይቤው የራቀ ይመስላል። ስለ ኮቪድ-19 አመጣሽ ለውጦች እናወጋለን።
መቼም ለዚህ ሽልማት ያበቃኝ የራሴ የግል ስራ ብቻ ሳይሆን ከሚተባበሩኝ ጓደኞችና ከምንከባበረው ሰዎች ጋር ነው ብዙ ነገር ያደረኩት።
እድሜ ልክ ላበረከቱት የማህበረሰብ አስተዋጽኦ በያሰሙን ለክብርና ከፍ ላለ እውቅና የበቁ ዩናይት ስቴትስ ነዋሪ ትውልደ ኢትዮጵያዊ አሜሪካዊ ናቸው። አቶ አክሊሉ ደምሴ ይባላሉ። አብረውን ያመሻሉ።
ምናልባት እኮ በቃ ህይወት ማለት እንደዚህ ናት፣ አጭር ናት፣ ከዚያ ብለን አላየነውም ሊሆን ይችላል። በሩጫ ውስጥ ስለሆነ ህልሞቻችን ሁሉ በሩጫ ውስጥ ስለሆኑ፣ ስለዚህ እንደገና እቅድ እንድናቅድ፣ እንደገና ህይወትን እንድንመለከት፣ እንደገና በመንፈሳዊ ህይወት ውስጥ እንድንሄድ፣ በየትኛውም መንገድ ይሁን በየትኛውም መንፈሳዊ ህይወት
ህይወት ድህረ ኮቪድ ከገንዘብ አያያዝ ባለሙያ ጋር ከተካሄደ ቃለ ምልልስ የተወሰደ ነው። እንግዳችን ታዲያ ይበልጡንም ረዥም ዓመታት ባገለግልበት የሙያ መስክ በጋዜጠኝነት ነው የሚታወቀው። እርሱም አብሮን ያመሻል። አዲስ አበባው መስኮት ሲከፈትም ንጉሴ አክሊሉ በራዲዮ ማስታወሻው በጊዜያችን የሚታዩትን አሳሳቢ ነገሮቻችንን ቃኘት ያደርግና የቀደሙ ታዋቂ ጋዜጠኞችም ያስታውሰናል። እሁድ ሰኔ 21 2012 ዓ.ም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛዋ አቀናባሪ ብርሃን ኃይሉ ናት። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መልሳለሁ፣ እንዳትሄዱ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ ውስጥ ለኮሮና ቫይረስ መጋለጣቸው በምርመራ የተረጋገጠ ሰዎች ቁጥር 5689 መድረሱ ተገልጿል። በኢትዮጵያ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት የወጣና በጠቅላይ ሚኒስትሩ ጽህፈት ቤት ገጽ ላይ ዛሬ የሰፈረ ዝርዝር መረጃ የወረርሽኙ ዋና ማዕከል አዲስ አበባ መሆኗን ያሳያል። በሀገሪቱ ውስጥ ከኮቪድ-19 ያገገመው ሰው ቁጥር 2132 የደረሰ ሲሆን 95 ሰው በኮቪድ-19 ምክንያት መሞቱን መረጃው ይጠቁማል። 33 ሰዎች በጠና ታመዋል። ይህ በእንዲህ እንዳለ በዓለም የኮሮና ቫይረስ ስርጭትና የኮቪድ-19 ሞት አሁንም ቀዳሚ በሆነችው ዩናይትድ ስቴትስ የተጋላጩ ቁጥር ከሁለት ሚሊዮን ተኩል መብለጡ በምርመራ የተረጋገጠ ሲሆን በኮቪድ-19 ምክንያት የሞተው ሰው ቁጥር ከ125,000 ልቋል። በአምስት ስቴቶች ውስጥ በፍሎሪዳ፣ በጆርጂያ፣ በደቡብ ካሮላይና፣ በአሪዞናና በኔቫዳ የኮሮና ቫይረስ ስርጭት መጠን እንደገና እያሻቀበ መሆኑን ዛሬ የወጡ መረጃዎች ጠቁመዋል። በመላው ዓለም የኮሮና ቫይረስ ተጋላጭ ቁጥር ከ10 ሚሊዮን መብለጡን፣ በኮቪድ-19 የሞተው ሰው ቁጥር ወደ ግማሽ ሚሊዮን መጠጋቱን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ያወጣው መግለጫ አመልክቷል። የቦይንግ 737 ማክስ ጀቶች ፍተሻና ሙከራ ነገ ይጀምራል። ኢንዶኔዥያና ኢትዮጵያ ውስጥ ሁለት ማክስ 8 ጀቶቹ ከወደቁና አደጋዎቹ የደረሱት በጀቱ የቴክኒክ ችግር ምክንያት መሆኑ ከተረጋገጠ ወዲህ ከአየር ላይ ሙሉ በሙሉ እንዲወርዱ የተደረጉት የቦይንግ ማክስ 7 8 እና 9 ሙከራ ከነገ ጀምሮ ለሶስት ቀናት የሚካሄድ ሲሆን በዘመቻው የሚሳተፉት የፌዴራሉ የአቪዬሽን አስተዳደርና የቦይንግ ኩባንያ አብራሪዎችና የፍተሻ ቡድኖች እንደሚሆኑ ቅርበት ያላቸው ያላቸውን ምንጮች የጠቀሰ የሮይተርስ ዘገባ አመልክቷል። የ346 ሰው ሕይወት በቀጠፉት ሁለት አደጋዎች ምክንያት በዩናይትድ ስቴትስ የተወካዮች ምክር ቤት የተመረመረው ቦይንግ ኩባንያ በመቶዎች የሚቆጠሩ የክስ ዶሴዎችም ተከፍተውበታል። የነገው የቦይንግ 737 ማክስ 7 ሙከራ የሚጀምረው ሲያትል ላይ እንደሚሆን ተዘግቧል። ቦይንግም ፌዴራሉ የአቪዬሽን አስተዳደርም ላቀረበላቸው ጥያቄ መልስ እንደማይሰጡ መግለጻቸውን ሮይተርስ አክሎ ጠቁመዋል። የሩሲያ ወታደራዊ መረጃ ተቋም አፍጋኒስታን ውስጥ የተሰማሩ የአሜሪካና የተባበሩት ኃይሎች ወታደሮችን እንዲገድሉ ለታሊባን ክፍያ ይሰጥ እንደነበረ በተጠናቀረው መረጃ ላይ ማብራሪያ እንዳልተሰጠው ዋይት ሃውስ ቤተ መንግስት ተናግሯል። ኒውዮርክ ታይምስ ጋዜጣ ከትናንት በስቲያ ያወጣውን ዘገባ አስመልክቶ የቤተ መንግስቱ ቃል አቀባይ ኬሌ ማከናኒ ትናንት ለጋዜጠኞች ሲናገሩ ስለተባለው የሩሲያ ክፍያ ፕሬዚደንቱም ሆኑ ምክትላቸው አልተነገራቸውም፣ አያውቁም ብለዋል። በሌላ በኩል የመጪው ፕሬዚደንታዊ ምርጫ ዲሞክራቲክ ተፎካካሪ የቀድሞ ምክትል ፕሬዚደንት ጆ ባይደን ፈጥነው ባሰሙት ቃል የተባለው እውነት ከሆነ ፕሬዚደንቱ ስለ ጉዳዩ እያወቁ እስካሁን አንዳች እርምጃ ያለመውሰዳቸው እጅግ የከፋ ጥፋት ነው ብለዋል። የኒውዮርክ ታይምስ ዘገባ አክሎ ባለፈው ዓመት አውሮፓ ውስጥ ከተቃጡ የግድያ ሙከራዎችና ሌሎችም እንቅስቃሴዎች ጋር ጂአርዩ የሚባለው የሩሲያ ወታደራዊ መረጃ ተቋም ግንኙነት እንዳለውና ለተሳኩ ጥቃቶችም የገንዘብ ሽልማት መስጠቱን ይናገራል። በዘገባው ውስጥ የተጠቀሰውን ክስ የሩሲያ የውጭ ጉዳይ ሚኒስቴርና ታሊባን ትናንት በብርቱ አስተባብለዋል። ከ43 ዓመታት በላይ ሥራ ላይ የቆየ እጅግ አሮጌውን የኒውክሌር ኃይል ማበልጸጊያ ጣቢያዋን ከነገ በስተያ ማክሰኞ እስከ ወዲያኛው እንደምትዘጋ ፈረንሳይ አስታወቀች። የፌዘንሃይም ጣቢያ መዘጋት የአካባቢ ደህንነት ስጋታቸውን ሲናገሩ ለቆዩ ተሟጋቾች ታላቅ ብስራት ቢሆንም ለአካባቢው ሰዎች ደግሞ የሥራና የገቢ መቀዛቀዝ ፍርሃት መፍጠሩን አዣንስ ፍራንስ ፕሬስ ዘግቧል። ኤሌክትሪሲቴ ዶ ፍራንስ በሚባለው መንግስታዊ ተቋም የሚተዳደረውን ፈረንሳይ በምስራቅ በኩል ከጀርመንና ስዊትዘርላንድ ጋር በምትዋሰንበት አካባቢ ራይን ወንዝ ላይ የቆመውን የፌዘንሃይም ኒውክሌር ኃይል ማመንጫ እንደሚዘጉ የወሰኑት የቀድሞ ፕሬዚደንት ፍራንሷ ኦላንድ ነበሩ። ፕሬዚደንት ኦላንድ ውሳኔውን ያሳለፉት የጃፓኑ የፉኩሺማ ዳይቺ አደጋ በደረሰበት ጥቂት ወራት ውስጥ የነበረ ቢሆንም የመጨረሻውን ውሳኔ ግን ከሰባት ዓመታት በኋላ የዛሬ ሁለት ዓመት አካባቢ የፈረሙት የአሁኑ ፕሬዚደንት ኢማኑኤል ማክሮን ናቸው። የጣቢያው አንድ ማብላያ ባለፈው የካቲት ሙሉ በሙሉ ተዘግቷል። ለአሜሪካ ድምፅ ከምዕራብ አፍሪካ የሚዘግበው ሪፖርተራችን ሞኪ ኤድዊን ኪንዜካ ካሜሩን ዋና ከተማ ያውንዴ ውስጥ ትናንት በፖሊስ ማዋከብ እንደተፈጸመበት ገልጿል። የፖሊስ አባላቱ መሳሪያዎቹን እንደነጠቁትና በፈረንሳይኛ ብቻ እንዲናገር ያዙት እንደነበር ሞኪ በማህበራዊ ገጾቹ ላይ ተናግሯል። በፈረንሳይኛ ተናጋሪና በእንግሊዝኛ ተናጋሪዋ ካሜሩን መካከል የተካረረ መቃቃርና የመገንጠል እንቅስቃሴ ያለ ሲሆን ያውንዴ ውስጥ በእንግሊዝኛ ስለተናገሩ ብቻ ሰዎችን እንደሚያዋክቡ ሞኪ ጠቁሟል። የካሜሩን የእንግሊዝኛ ተናጋሪ ጋዜጠኞች ህብረት በትዊተር ባወጣው ብርቱ ባለው የተቃውሞ ቃል አድራጎቱን የፈጸሙት ይቅርታ እንዲጠይቁ አሳስቧል። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች፣ ዜናውን ያሰማኋችሁ ሶሎሞን አባተ ነኝ። አብራችሁን ቆዩ። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ።
ጤና ይስጥልኝ ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ እንደምንሰነበታችሁ። እሁድ ሰኔ 21 2012 ዓ.ም ለምሽቱ ከተሰናዱ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ተመልሼ ያለው ተረኛ አቀናባሪ ብርሃን ኃይሉ ናት። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም።
አንተርፍስ በዘር ማንዘር ቅስፈት በጎጥ ማንጎጥ ልክብት በቋንቋና ነገድ ረበለሽ እንግልት ዘረኝነት በልጦ ኢትዮጵያዊን ውጦ ከሰውነት ይልቅ መንደሬነት በልጦ ራስን ለማብካት ሌላውን ረግጦ ከሆነም እንተርፎ ኮረና ይግድለኝ ወረርሽኝ አይማረኝ የገዛ ወዳጄ ሰይፍ ከሚመጥረኝ አርዶ ከሚጥለኝ ገሎ ከሚጠብረኝ የእግዜር በትር ይምታኝ ኮቪድ አይለፈኝ ልትረፍ ወንድሜ እግዜሩ ይቅሰፈኝ። መስጊድ ባዶ ሆኖ መቅደሱ ተዘግቶ አምላክ ተቆጥቶ ጅራፉን አንስቶ ከሱላቱ በላይ ከህጣኑ በላይ ኃጢአታችን ሸጥቶ ራ ቅስ ቀጥ ጨምርበት ስቁራቶ ጭታኔ መጭጠቶ ብጥር መቼ ጠቶ ሰሁሉ በአንድ ላይ ቃየል በሆነበት ወንድሙን ማረጃ መንጫ በገዛበት መቸነካከሪያ ሳዶር በያዘበት ባልተለወጥንበት ባልተቀየር ኮቪድ አይለፈደ ሰማዩ ማሰብ ጌታ ተለመነን ጌታ ተለመነን ባክ ተማለደን ለዝቅጠት ለርኩሰት በደም ለመታጠብ ለመትረፍ ከምንጠርፍ ጽዋው ከኛ ይለፍ ጌታው ያለበት የፖለቲካ ዛር የእሳት ዳር ጫወታ የአርማጌዶን ልጆች ፌሽታና ቱማታ በሰማዩ ቁጣ ነብሱ ካልተነካች ልቡ ካልተፈታ የሴራ ድሪቶ እየጎነጎነ ፍቅርን ካምታታ ጌታው ይበቃል ጅራፍ ይነሳ በትረ ይማጣ ማለዳ ንቅቼ ምድጃነ ኩሽልሙናዬን አፍልቼ ውዴን ጎረቤቴን ደራሴን ጠርቼ ያለኝ ጥን አቅርቤ መሶቤ ከፍቼ ነፍሴን ስለ ነፍሱ ሳልሰስት ጥፍቼ ካኖርኳት እህቴ ካኖርኩት ወንድሜ በዘረኝነት ዛር ከሚፋሰስ ደሜ ኮቪድ ያሰናብተኝ ይጠር የኔ ምድሜ በአንድ ጥማ ዳርሰን በደቦ እያጨድን በወተት በእርጎ እየተጫወትን ከጓሯችን ሸትማር እየቆረጥን ከጠላው ከጠጁ እንዳልተካፈልን እንዳልተሳሳቅን ሁለት ጎጆ አዋደን ጮማ እንዳልቆረጥን ዘርማን ዘሬን ብዬ ዘሬን ጎጤን ብሎ እንዲህ ከረከስን በሕይወት ከመኖር መሞት ነው የሚያምርብን። ለዝቅጠት ለርኩሰት ለመትረብ ከምንጠር ለፍንጽዋው ከኛ የለፍጌታው ያንፈል ዘር የሚባል ነገር ቋንቋ ይሉት ነገር ብሔር ብሎ ነገር ጥንትም እኮ ነበር መታረኪያ እንጂ መችልነት ነበር። ከአንዱ ቤት ችኳችን ከአንዱ ቤት ክትፏችን ከአንዱ ቤት ብስቱ ከአንዱ ቤት ማኛችን እየፈሰሰልን እየተቋደስን ነበር እኮ የኖርን አደናግሮን ነው እንደረከስን። ነክተን ካልተፈወስን ተዋደን ካልዳንን በህይወት ከመኖር መሞት ነው የሚያምርብን። ወንድምን ለመግደል ለመትረፍ ከምንጠርፍ ጌታው ያለፈ ጽሞክና ካፈር አንስቶን ሰርቶን እስትንፋሱ አበጃጅቶን በእጁ አልፎብን መንፈሱ ሰው ብሎ እንዳልጠራን ስሪያችን ራሱ ዘር ከዘር ለይቶ ተጣሙ ማነሱ ያረክሰናል እሱ። ከቀይ ደም ሌላ ቢቆርጡን ላይፈሰን አጥንትና ጅማት የደም ስር ቢቆጠር ላያበላልጠን ምኑን ነው ያነስ እንደዚህ የዘቀጥን ለዚህ ለዚህማ ለቂም ለጥላቻ ለበቀል ከምንጠርፍ እርስ በርሳችን ከምንገዳደል ከምንሰያየፍ ጽቦ ከኛ ይለፍ ከኮረና እንትረፍ በአንተዎች ይለፍ።
በዲያቆን መኩሪያ ጉግሳ ባንተርፍስ ተሰኘችው በሳምንቷ ምርጥ ግጥም የምሽቱን የራዲዮ መጽሔት ዝግጅታችን ጀምረናል። ዲያቆን መኩሪያን ለግሩም ግጥሙ አመሰግናለሁ። አሁን የምሽቷን ቀዳሚ ስልት እናስከትል።
Okay.
ዘቢባ ግርማ ነበረች ያቀነቀነችልን። አድማጮች አሁን የምሽት ማስታወሻዎች። ቀደም ብዬ በመንደርደሪያ ያስተዋወቅኩት ነው። አሁን ነገሮች ይቀያየራሉ። የሰዓቱ መቁጠሪያ ትክት ይክላል። ቀኑም ፍልክቅ ሲል አረንጓዴው የዛፎቹ ቅጠሎች ሲወይቡ ጸጉር ሲነታ ዛሬ ዛሬ በማለዳ ዕድሜም ጭምር ሳይጠበቅ ፈችላል። ብቻ የተፈጥሮ ገጾች ሲገለጡ የምናያቸው በጊዜ ውስጥ የሚታዩ የወትሮውን የለውጥ ሁኔታዎች እናውቃቸዋለን። እንዲህ እንዳሁኑ ታዲያ አንዳች ድንገተኛ ክስተት የሚያመጣቸው ደግሞ አሉ። በይዘታቸው ምንነት፣ በመጠናቸው ግዝፈት በእጅጉ የሚያስደምሙ ኮቪድ-19 ያመጣሹ ለውጦች ታዲያ ፈጽሞ ያልተጠበቁ መሆናቸው ብቻ ሳይሆን እንዲህ ባለው ምስቅልቅል ውስጥ አሁንም ድረስ ገና የማይታወቅ መንገድ ነውና በእርግጠኝነት የሚጠበቅ የለም ወይም እስኪደረስበት ለጊዜው ቦል አይታወቅም ማለት ይቻላል። ኮቪድ-19 በዙሪያችን ያለውን የህይወት ገጽታ በእጅጉ ቀይሮታል። በዓለም ዙሪያ ከተዘገቡ ጥቂት ለውጦች አንድ ሰሞን ከተሞች እንደበር ሲዘጉ ሰው ዝር ከማይልባቸው የተራቆቱ ጎዳናዎች አንዳንድ የአደባባይ ትዕይንቶችን ጨምሮ ሊሰሩ የማይታሰቡ ሥራዎች ከሳሎን አሊያም ከአንዲት ጠባብ ክፍል ውስጥ ሊከወኑ መቻላቸውን መስክረናል። ራቅ ወዳለ አሊያም ወደማይታወቅ ጊዜ የተላለፉትም ቁጥር ስፍር የሌላቸው ናቸው። ከነኚህም ውስጥ ጎላ ጎላ ብለው የሚታዩት የጃፓኑ ኦሎምፒክ፣ እዚህ ዩናይትድ ስቴትስ ውስጥ በኢትዮጵያውያን በየዓመቱ ከሚዘወተሩት ግዙፍ ዝግጅቶች ደግሞ በወትሮ የጊዜ ሰሌዳው ቢሆን ኖሮ በዛሬው ዕለት የሚጀመረውና ለአንድ ሳምንትም የሚዘልቀው የኢትዮጵያውያን መገናኛ ሰሜን አሜሪካዊ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዓመታዊ ክብረ በዓል ይገኙበታል። ዘንድሮ በተለያዩ የርቀት ዝግጅቶች የአስተናጋጅነቱ ተራ የደረሳት የቴክሳሷ ዳላስ ከተማ የመታሰቢያ ዝግጅቶችን ማሰናዳቷን ይፋ አድርገዋል አዘጋጆቹ። ባለፈው ወር መጨረሻ ይካሄድ የነበረው ሌላው ልዩ ትኩረት የሚስብ ዓመታዊ ዝግጅት ኢትዮጵያውያን የሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምንጻረ ቃል ሲድ ዓመታዊ ሥነ ሥርዓት እንዲሁ ለመጪው ዓመት ከተዛወሩት ውስጥ ነው። ሰባቱ የዘንድሮ ተሸላሚዎች ታዲያ የአየር መንገድ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም፣ ሁለገቡ የመድረክ ሰው መራሄ ክብር ታደሰ ወርቁ፣ አንጋፋው የባንክ ሰው ቀድሞ የአፍሪካ ልማት ባንክ የፋይናንስ አገልግሎት ምክትል ፕሬዚዳንት አሁን በዩናይት ስቴትስ የሚገኙ የኢትዮጵያውያን ባንክ ባንክ ኦፍ አቢሲኒያ ሊቀመንበርና ዋና ሥራ አስፈጻሚ አቶ ተካልኝ ገዳሙ፣ የሸገር ኤፍኤም ዋና ሥራ አስኪያጅ መዓዛ ብሩ፣ የሞባይል ቴክኖሎጂ ባለሙያዋ ወይዘሪት ቤተልሔም ደሴ፣ እንደ አውሮፓውያን ዘመን አቆጣጠር የ2019ዋ የሲኤንኤን ምርጥ ተሸላሚ ወይዘሪት ፍሬወይኒ መብራቱ፣ የሜሪጆይ መስራችና ስራ አስፈጻሚ ዲሬክተር ሲስተር ዘቢደር ዘዴ ናቸው። የማይለወጥ ነገር ቢኖር የለውጥ አይቀሬነት ብቻ ነው ይባል ነበር። እርሱም ቢሆን ታዲያ ከምናውቀው ዘይቤው የራቀ መሆኑን ሊያሳየን ይፈቅድ ይመስላል። ደጋግመን የምናነሳው እየኖርንበት ያለነው የሚለው የተሻለ ሳይገልጸው አይቀርም። አሁን እየኖርንበት ባለነው በኮቪድ-19ና ባስከትላቸው ውስብስብ ፈተናዎች ሳቢያ የለውጡ አይነት ደርዝና መጠኑ ከመስፈሪያው ተርፎ ይታያል። እኛም ዘወትር የዘገባዎቻችን አብይ ትኩረት በሆነው በዚሁ ወረርሽኝ ሳቢያ ማስተላለፍ ሳንችል ከቀረናቸው ቅንብሮች አንዱን ለዛሬ ብለናል። በመግቢያ ያስተዋወቅኳቸው እንግዳ ናቸው። ለዕድሜ ልክ የማኅበረሰብ አስተዋጽኦአቸው በያሰሞን ነው ለክብርና ከፍ ላለው እውቅና የበቁት። በዚህ በዩናይት ስቴትስ ተዋሪ ትውልደ ኢትዮጵያዊ አሜሪካዊ ናቸው። አቶ አክሊሉ ደምሴ ይባላሉ። ወደ ውይይታችን ልውሰዳችሁ። አቶ አክሊሉ ደምሴ፣ በቅድሚያ እንኳን ወደ ስቱዲያችን በደህና መጡ።
በጣም አመሰግናለሁ ስለተጋበዝኩ።
ማህበረ ግዩራን ዘር ኢትዮጵያ ከመስራቾቹ አንዱ በዋና ጸሐፊነትም አገልግለዋል። በዚያ ድርጅት ሰዎችን መሸለም ነበር ስራው። ዛሬ እርስዎ ለክብር ለእውቅና በቅተው ነው ያገኘነው። ለረጅም ዓመታት ክብርና እውቅና ስላገኙ ሰዎች ነው የሚነግሩን። ዛሬ ሌላ ድርጅት ለማህበረሰብ ለእድሜ ልክ ያበረከቱትን አስተዋጽኦ ከግምት አስገብቶ ለዚህ እውቅና በቅተዋል። እስኪ ስለ እውቅናው ስለ ሽልማቱ ምንነት መልከት እናድርግ። ቀደም ብዬ እንደጠቀስኩት እድሜው በሙሉ ለሰሩት ስራ ከፍተኛውን ሽልማት የሰጠሁት። እስኪ ንገሩን ስለ ሽልማቱ።
አዎ፣ እኔም እንዳንተው ሽልማቱ ሊሰጠኝ ደብዳቤ ሲጻፍልኝ በጣምም ደስ አለኝ፣ ደግሞም በጣም አስደንግጦኝ ነበር። ምክንያቱም እንደዚህ አይነት ትልቅ ሽልማት ተሸልሜ ስለማላውቅ። ይሄ ደግሞ ሽልማት እኔ ከ1970 ነጮች አቆጣጠር አሜሪካ ከመጣው ጀምሮ ያደረጉትን ነገር ሁሉ አይተው ተመልክተው ስለሆነ ያከብሩኝ የፈለጉት በጣም ደስ በማለት ተቀበልኩት። ከዛም በፊት ልክ ነህ፣ በሲድ በኩል ነው ብዙ ጊዜ የምታወቀው። ግን ከሲድ በፊት በ80ዎቹ ሲድ በ1993 ነው የተቋቋመው። ግን ከዛ በፊት በ80ዎቹ ሚኒሊክ ሆል ፋውንዴሽን የሚባል በክሊቭላንድ ውስጥ የነበረ ዛ ተቋ ውስጥ ካፈል ነበር። የኢትዮጵያ የኮሚኒቲያችን በክሊቭላንድ አካባቢ የኮሚኒቲው ፕሬዚዳንት ሆኜ አገልግያለሁ። ሌሎች በኋላ ጊዜ እንነጋገራለን አሉ። ግን ይሄ ትልቅ ነው የምለው በተጨማሪም አዲስ ስም ስለሰጠኝና ልክ በእንግሊዝ ሀገር ናይት እንደሚሆኑት በሰሎሞኒክ ጊፍት
በንጉሳዊያን ስርዓት
የመጣና ትልቁንና ዋናውን ሽልማት ደግሞ ይሄም የክራውን ካውንስል የኢትዮጵያን ክብር የኢትዮጵያን ጥሩነት የሚያንጸባርቅ ስለሆነ ኢትዮጵያን በጥሩ የሚያነሳ ማንኛውም ኦርጋናይዜሽን ለእኔ ጥሩ ሆኖ ስለሚታየኝ በደስታ ተቀብየዋለሁ።
መልካም። እንዳሉት እንግዲህ ለየት ያለ እውቅና ነው ያገኘው። እስኪ ይንገሩን አቶ አክሊሉ፣ በሽልማቱ ስነ ስርዓት ላይ እንደተጠቀሰው የእርስዎ ለሽልማት የበቁበት ስራ እንደተዘረዘረው በበርካታ የበጎ አድራጎት ስራዎች ውስጥ ተሳትፈዋል። አሁን መጨረሻ ከጠቀሱት እንነሳና በ80ዎቹ እርስዎን የሸለመው ድርጅት ክሊቭላንድ የሚኖርበት ክፍለ ግዛት ውስጥ የኢትዮጵያውያን የባህል ቤት እንበለው ካልቸራል ጋርደን የሚል በቅርቡ አስተዋውቃችኋል። ኋላ ላይ ከመጡትና በጣም ጥቂት ቁጥር ካላቸው ነገር ግን ለትልቅ ስኬት ከበቁ ማህበረሰቦች አንዱ መሆን ችላቸዋል። ኢትዮጵያውያን በዛ አካባቢ ጥቂት ነው ቁጥራችሁ። እስኪ ንገሩም ከእሱ ጀምረው ዋና ዋና የሚሏቸውን ስራዎቸውን መልከት እናርግ።
አዎ፣ መቼም ለዚህ ሽልማት ያበቃኝ የራሴ የግሌ ስራ ብቻ ሳይሆን ከሚተባበሩኝ ጓደኞችና ከምንከባበረው ሰዎች ጋር ነው ብዙ ነገር ያደረግኩት። በራሴ አረኩ ብዬ እንኳን ለመኩራት የምችለው ገና በ1970 በአሜሪካኖቹ አቆጣጠር ወደ አሜሪካ ስመጣ የሴቶች ማህበር ግብዣ ጋብዘውኝ ሀይ ስኩል ነበር የመጣሁት በአሜሪካን ፊልድ ሰርቪስ እና ትምህርት ቤት የመማር እድል አግኝቼ ሀይ ስኩል ስማር እነዚህ ሴቶች ጋበዙኝና ግብዣ በኋላ ምን እናድርግልህ ሲሉኝ ትምህርት ቤት ውስጥ እያንዳንዱ ልጅ አዳዲስ መጽሐፍ እና እያንዳንዱ ልጅ የራሱ መጽሐፍ አለው። እኛ ኢትዮጵያ ስንማር አንድ መጽሐፍ ለሁለት ለሶስት ነበር የምንካፈለውና በዛን ጊዜ የፊዚክስ፣ የኬሚስትሪ፣ የማቴማቲክስ እና እንግሊዝኛ መጽሐፍ ለእኔ ሀይ ስኩል ብትልኩልኝ ነው ደስ የሚለኝ በማለት ሁለት አመት ሶስት አመት የሞላቸውን በእኛ በዛን ጊዜ አዲስ የምንላቸው መጽሐፎች ሴቶቹ ክለብ አንድ ላይ አድርገው በዛን ጊዜ የሚኒሊክ ዳይሬክተር አቶ አግደው ረዴ በኋላ ዶክተር አግደው ረዴ የተባሉት አሁን አልፈዋል፣ ከእሳቸው ጋር ተነጋግረው በሀይ ስኩል ደረጃ ለሚኒሊክ ብዙ መጽሐፍት አበረከት።
ሁለተኛ ትምህርት ቤት
የትምህርት ቤቱ ደግሞ የሁለተኛ ደረጃው ትምህርት ቤት በ1969 የስቱደንት ካውንስል ፕሬዚዳንት ስለነበርኩኝ ከዳይሬክተሮችም ከአስተማሪዎችም ብዙ ግንኙነት ስለነበረኝ በቀላሉ እነዚህ መጽሐፎች ሊላኩት ቻሉ። አጋጣሚ ተጠቅሞ ኪዋናስ ክለብ የሚባል ሌላ እንደ ሮታሪ ክለብ አይነት የሆነ በኦሃዮ ውስጥ ያለ ይህንን ሰምቶ ኦፕቲሚስት ክሪድ የሚባል አንድ ፕላክ ሰጠኝ። ይሄ እንግዲህ የዛሬ 50 ዓመት ገደማ መሆኑ ነው። ከዛ በኋላ ከተነሳን በኋላ እንደነገርኩ በክሊቭላንድ አካባቢ የሚመጡት አንዳንድ ኢትዮጵያውያን ብዙ ሰው አልነበረም። እንዲያውም በ1972 እኔ ብቻ ነበር ክሊቭላንድ። ከዛ ባለቤቴ መጣች በ73። ከዛ አንዳንድ ኢትዮጵያውያን ሲመጡ እየተቀበልን አገር እያለማመድን ከዛም ይሄ ሚኒሊክ ፋውንዴሽን የሚባለው ሲቋቋም የቦርድ አባል በመሆን አሁን የእሱ ቫይስ ፕሬዚዳንት ነኝ። በመሆን አንዳንድ ኢትዮጵያኖች እየረዳን ምን እንደሚያደርጉ ምክር እየሰጠን ስለ ትምህርታቸውም በዛ ቀጠልን። ከዛ በኋላም ያው ቀደም ብሎም ደርግ መጥቶ አገሩ ስለተለወጠ ብዙ ችግሮች ነበሩ። የኢሚግሬሽን ችግር ያላቸው ምን አይነት ኢንፎርሜሽን እንዳለ እየሰጠን ለኮሚኒቲው ያደግን ሄደን እንግዲህ በዛ ያያልን። በሰማኒያዎቹ ደግሞ ራቡ መጣ። በራቡ ምክንያት በአካባቢ ያሉትን ብዙ በተለይ የጥቁሮች ቤተክርስቲያኖችን እየጎበኘን አንድ አስር የምንሆነው በየቦታው እየሄድን ንግግር እያደረግን በኦክስፋም አሜሪካ ውስጥ እስከ $300,000 ድረስ በክሊቭላንድ አካባቢ የሚገኙት በተለይ የጥቁሮቹ ሕዝብ ለኢትዮጵያ ለራቡ ጊዜ ኮንትሪቢሽን ሰጡ። ከዛም በዛን ጊዜ ሚኒስትር የነበሩ አቶ ሰለሞን ደሬሳ የሚባሉ ሺካጎ መጥተዋል የሚባልን ሰምተን ስናናግራቸው እነዚህ አንዳንድ ቄሶችና ሶስት ቄሶች ወደ ኢትዮጵያ እንዲሄዱ ከክሊቭላንድ አድርገን እኚህ አቶ ሰለሞን ደሬሳ እዚህ ሆነው አዜም የምትባል ሴክሬታሪ አለች በሷ በኩል ሁሉን ነገር ያልቃል ብለው እነዛን ሰዎች ሰደድናቸው። ከዛ ሲመለሱ ለኢትዮጵያ ያላቸው ፍቅር እየጠነከረ ሄደና ምን እናርግ ምናምን ሲሉ በዚህ አይነት ጊዜ እየተዋለደ ብዙ ነገሮች እየሰራን ሄድን። ከዛም ብዙ ነገሮች አልራናቸው። ከዛ በኋላ ኢንተርናሽናል ኮሚኒቲ ካውንስል የሚባል 121 ሀገሮች የሚያጠቃቅል አሁንም ድረስ ያለ በአሜሪካኖች የተዘጋጀ ኦርጋናይዜሽን ነበር። እዛም ላይ ኤግዜኪቲቭ ቦርድ ሜምበር ሆኜ ታገለግል። እሱና ሲድ አቀራራቢ ጊዜ ነው የተፈጠሩት። ያኛውም 28-29 ዓመት ይሆነዋል። አሁን እንደውም ከሌላ ግሩፕ ጋር ጆይን አድርጎ ICC ዊን ተብሎ ኢንተርናሽናል ኮሚኒቲ ካውንስል ወርልድ ኢንተርናሽናል ኔትወርክ የሚል ነው። የእሱም ቫይስ ፕሬዚዳንት ነኝ። አሁንም ከእነሱ ጋር ደግሞ ሆነን በተለይ ከሴፕቴምበር 11 በኋላ ባለው አንዳንድ የውጭ ሀገር ሰዎች ማንን ማን እንደሆኑ ህዝቡ ስለማያውቅ እያንዳንዱን ሀገር አምባሳደሮች እያስመጣን ወደ ክሊቭላንድ በየወሩ ለሁለት ለሶስት ቀን በቴሌቪዥን እያንዳንዱ ሀገር እንዲያውቅ አድርገናል። በዛ አጋጣሚ ኢትዮጵያ አምባሳደር በዛን ጊዜ የነበረው አቶ ካሳሁን ነበር። እሱን ጋብዘን ከክሊቭላንድ ክሊኒክ ቴሌቪዥን ስቴሽንስ ጋር ከክሊቭላንድ ስቴት ዩኒቨርሲቲዎች ከኬዝ ወስተርን ዩኒቨርሲቲ አገናኝተን በዛ ምክንያት አንዳንድ ፕሮግራም ጀመርን። በተለይም ከባህር ዳር ዩኒቨርሲቲ ጋራ እና ከፈለገ ህይወት ሆስፒታል ጋር ግንኙነት ጀመርን። በዚህ አጋጣሚ ነው በ2004 በአሜሪካን አቆጣጠር ሲስተር ሲቲስ የሚባል ከባህር ዳር ጋር ክሊቭላንድ እንድትሆን ህተማዎች
ከተሞች እንዲሆን
ሆኑ። በዛ አጋጣሚ ደግሞ ኢትዮጵያ ለመጀመሪያ ጊዜ በችልድረንስ ኦሎምፒክ እንድትጋበዝ እኔ ራሴ ሄጄ በዛን ጊዜ በማዘጋጃ ቤትም የነበሩት አቶ አርከበ ቁባይን አናግሬ ባህር ዳርም ከንቲባዎቹን አናግሬ አንድ ሁለት ልጆች በስፖርት እንዲካፈሉ መጥተው ኢትዮጵያ ለመጀመሪያ ጊዜ ከአፍሪካ አንደኛው በመሆን የችልድረንስ ኦሎምፒክ ተካፋይ እንድትሆን አድርገናል።
መቼ ነው ጊዜው?
2004
በአውሮፓውያን አቆጣጠር 2004
ዓ.ም ምናገር ሁሉ በአውሮፓ አቆጣጠር ነው መቀነስ መደመሩ ስለሚያስቸግረኝ እና ከዛ በኋላ ሲስተር ሲቲው ተፈጠረ። ይሄንን ሁሉ ስናርግ እዛም ከተማ ውስጥ ያሉት ዶክተር ካርል ሮብሰን የሚባሉ ኢትዮጵያ ሬስቶራንት ያላቸው በጣም የሚኒክ ፋውንዴሽን ፕሬዚዳንትም ፋውንደርም ናቸው።
አሜሪካዊ ለኢትዮጵያ ቅርብ የሆኑ ሰው ናቸው።
ብዙ ጊዜ ከአሜሪካኖች ጋር ሆነን ነው የምንሰራው ከከተማው እና በዛም ምክንያት ክሬዲቢሊቲ እናገኛለን። አሁን በራሳችን እንታወቃለን ከተማ ውስጥ እንደ ዶክተር ሮብሰን ያሉ ሰዎች እንደ ሚስተር ስካት ኢምባከር አይነት እንደ ሚስተር ሄርብ ረብኒክ የመጀመሪያ ፒስ ኮር ቲቸር የነበረ እንደነሱ ያሉ ቦርዳችን ነው ሳሉ ከነሱ ጋር እያለን ዶክተር ሮብሰን ይህንን የካልቸራል ጋርደን አይዲያ ሀሳቡን አመጡ። ከዛ ለሲቲው አፕላይ አድርገን ወደ 6 አመት ፈጀብን። በመጨረሻም የመጀመሪያውን ፌዝ ጨርሰን በክሊቭላንድ ቦታ ተሰጥቶን የመጀመሪያውን የኢትዮጵያ ካልቸራል ጋርደን አስመርቀናል። እዛ ላይ የኢትዮጵያን ታሪኮች የሚያንጸባርቅ የ5000 አመት ታሪክን በስዕል የሚያሳይ ከአርቲስት ዘሪሁን የትምጌታ ከኢትዮጵያና እዚ ደግሞ ድሮ የቁልቢ ገብርኤልን አይኮን የሰሩት ልጃቸው አርኒ ስፕሊኒ የሚባል መጥቶ ከነሱ ጋር ተባብረን ሰርተናል። ሲደን በሚመለከት እንደዚሁ ከአይሲሲ ዊን ጋር እንዳልኩ አንድ ላይ ነው የተጀመረው። በዶክተር መላኩ ላቀው አሳቢነት ተፈጠረ። አንድ ላይ ተሰብስበን ውሃ የተገናኝተን ለምን እንደዚህ አናደርግም በማለት ልጆቹንም ራሳቸውን እንዲያውቁ የኛ ኢትዮጵያ ልጆች ማለት ነው በትምህርታቸው እንዲጎብዙ ይሄ አሜሪካ የሚሰጣቸውን ድል እንዲጠቀሙ አዋቂዎችም ደግሞ ለኢትዮጵያ ጥሩ ነገር የሰሩት ለነሱ ጥሩ ምሳሌ ይሆናሉ ብለን የምንለውንም በሕይወት እንዳሉ ብናከብራቸው ጥሩ ይመስለናል በማለት ጀመርነው። ይኸው 27 አመቱን ጨርሷል። አሁን ደግሞ 28 አመት ነው።
ግዙፍ ስራዎች በበርካታ አመታት ውስጥ በርካታ ስራዎች ስለሰሩ ስለ ስራዎቹ ዘርዝረንም ምንጨርስ አይመስለኝም። እንደማየው ከ40 አመታት በላይ በዚህ በዩናይትድ ስቴትስ ኖረዋል። የምናወራው ጊዜ ገና በልጅነቱ በሰባዎቹ መጀመሪያ በአውሮፓውያን አቆጣጠር በ1960ዎቹ በኢትዮጵያውያን አቆጣጠር ነው ወደ ዩናይት ስቴትስ የመጡት። ነገር ግን ባህሉን አልረሱም፣ ቋንቋውን አልረሱም። እዚህ ሀገር ብዙ እንደኖረ ሰው አይደሉም። ይልቁንም አሁንም ቁርኝቶ ከኢትዮጵያ ጋር ነው። የሚያደርጓቸውም ኢትዮጵያውያን ማህበረሰብ ጋር አሜሪካውያንም ቢያሳትፉ ከማህበረሰቡ ጋር በጣም የተሳሰረ ነው። እስኪ ስለ ራስዎ ይንገሩን፣ እንዴት ይሄ ሊሆን ቻለ? ኢትዮጵያ ፍቅር በቀላሉ የሚለቅ አይደለም፣ ሁሉም ሰው ላይ እናየዋለን። ነገር ግን እንዴት ነው የእርስዎ ህይወት እንዲህ ሚሆን በሙሉ?
እንግዲህ እኔ ለኢትዮጵያ ትልቅ ፍቅር አለኝ። ከዚህ ሀገር መጣ ኢትዮጵያ ህዝብ ቁጥር ወደ 25 ሚሊዮን ነበር። ያደግኩት ፍቅርን በማየት እና ጥሩ ነገሮችን በመስራት ስለሆነ ወደዚህ ሀገር መጣሁኝ። እንዳጋጣሚም ባለቤቴም ከኔ ጋራ በአሜሪካን ፊልድ ሰርቪስ ስኮላርሽፕ መጣ ስለነበረ ኢትዮጵያ ኤርላይንስ ሆስተስ ሆና እዛ አንድ አመት እንዲ እንዳገለገለች ወደዚህ ሀገር መጣች። ከእሷ ጋር ሆነን አንድ ላይ ትዳር መሰረትን፣ ልጆች ያመጣን እና በተለይ የእሷ አባት የኔ ቤተሰቦች በልጅነታቸው ነው ያረፉት። የእሷ አባት የአርበኛ ሊቀመንበር ስለነበረው ወደዚህ ሀገር መጥተው ለልጆቻችንም ጥሩ ጥሩ አይነት ታሪክ አስተማሯቸው። አገር እንዲወዱ እንዲያከብሩ ፍቅር እንዲኖራቸው በልጅነታቸው ስለተነገራቸው የኛ ልጆች ራሳቸው ኢትዮጵያን ከኛ በላይ ይወዳሉ ለማለት ሁሉ እችላለሁ። ያው እንደምታውቀው ነቢያት ደምስ የሚባለው የአፄ ኃይለ ሥላሴ ሐውልት በአፍሪካን አዳራሽ መሰረት እንዲጸድቅ በጣም ብዙ በራሱ ያደረገ ሰው ነው። ይህን በማድረግና ጓደኞቻችንም ኢትዮጵያ ከልባችን አይጠፋም። ኢትዮጵያ ባለውለታችን ነች እና እዚህ ሀገር ተምረን ጥሩ ስራ ይዘን ስንኖር ያ ያስተማረን ኢትዮጵያ ሕዝብ ምን አይነት ለውጥ ላይ ነው ያለው፣ እኛ የራሳችን ሕይወት ቀየርን እና ምን ማድረግ አለብን በማለት ከውስጣችን የሚሰማን በእኔ ዘመን የመጡ ሰዎች በሙሉ እንደ እኔው አይነት አስተሳሰብ ነው ያላቸው። ለምሳሌ ዶክተር ሽፈራው ገብረ ማርያም የሚባል ጓደኛዬ አሁን አይስ ፋውንዴሽን የሚባል እና እንደነሱ አይነቱ ሁልጊዜ ስንነጋገር ሁሉም በእኛ ዘመን የመጣው ለኢትዮጵያ አንድ ነገር ማድረግ የሚፈልግ ሰው ስለሆነ እንደ አጋጣሚ ሆኖ በቃ ባህላችንም አስተሳሰባችንም ወደዛ ሆነ። እንዳውም አማርኛው አሁን ብዙ ጠፍቶኛል ማለት እችላለሁ ከብዙ ጊዜ በኋላ። ግን ቤት ውስጥ ስለምንናገረው ባህሉንም ስለምንጠብቅ የሁለቱንም ማለት ነው። ስንመጣ ጁዊሽ ፋሚሊ ውስጥ ስለነበር እንዳውም ጁዊሾቹ ለእኛ ብለው ክሪስመስን ያከብሩልን ነበረ። ፋሚሊያችን ሊበራሎች ነበሩ፣ በጣም ጥሩ ሰዎች ስለነበሩ የጁዊሹ ትራዲሽን አለን፣ የኢትዮጵያ ትራዲሽን፣ የአሜሪካ ትራዲሽን አለን እና ከሶሳይቲው ጋር አንድ ላይ ገጥመን ነው ምንሰራው።
አቶ አክሊሉ እንግዲህ በእርግጥም ስራችሁ ከሀገር ጋር የተቆራኘው ህይወታችሁ በልጆቻችሁም የተገለጠ ይመስላል። የልጆቻችሁም ማንነት ጠቀስ አድርገዋል፣ ገፋ አድርገን እንጫወታለን። ቤተሰባዊ ህይወቶን ያካፍሉናል። አኗኗር ዘይቤያችሁንም እንዲሁ በመጠኑ በዚህ ሰዓት ለሚከታተሉ አድማጮች እናጋራለን። ከዚያ በፊት ግን በስራዎቹ ትልቅ ስፍራ ከሚሰጠው ከ39 ዓመት 38 ዓመት የአገልግሎት ዘመን በኋላ ጡረታ ወጥተውም ዛሬም ጡረታ መውጣት የፈለጉ አይመስሉም። በእርግጥ አፍላ ጎረምሳ ነው የሚመስሉት ለሚመለከተው። ወደ ኢትዮጵያ ተመልሰው ወጣቶችን ህይወት ለመቀየር የሚችል ቅድም ከጠቀሷቸው ወዳጆ ጋር ሆነው አንድ ድርጅት አቋቁማቸዋል። በእንግሊዝኛው አይስ ፋውንዴሽን ይሰኛል። ህጻናትን፣ ታዳጊ ወጣቶችን በትምህርት ብቃት እንዲኖራቸው የሚረዳ ራ ድርጅት ነው። አሁንም በትጋት ስራ ላይ ነው ያሉ። እስኪ ያጫውቱን ስለ አይስ ፋውንዴሽን ስለጀመራችሁ።
ከአቶ አክሊሉ ደምሴ ጋር የጀመርነው ቃለ ምልልስ አድማጮች ሰፋ ያለ ነው። ሙሉውን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። አሁን ግን እንግዳዬን አቶ አክሊሉ ደምሴን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አድማጮች ተከታይ ድህረ ኮቪድ-19 ህይወትን የሚዳስሰው ከገንዘብ አያያዝ ባለሙያ ጋር የተካሄደው ቃለ ምልልስ ነው። ወደዚያው ነው የምንሻገረው።
አቶ ማህደር በቀለ፣ በቅድሚያ እንኳን ወደ ዝግጅት ክፍላችን ብቅ አሉ።
አቶላ ከበደ፣ እንኳን በሰላም ቆዩን።
አቶ የሚለው ጨዋታ እንዳይመስልብኝ እሰጋለሁ። ከመግቢያው ማስታወቅ ይኖርብኛል። ማህደር፣ እናንተን እንደሚያውቁን በጣም የቅርብ ጓደኞች ነን። ዛሬ ታዲያ ይህን ውይይት የምናደርገው ጓደኛ የስለወቅ አይደለም፣ ይልቁንም በምትሰራቸው ስራዎች ከኮቪድ-19 ጋር የተያያዙ ሰዎች ላይ የሚደርሱ ኢኮኖሚያዊ ጉዳትንም ይመለከታል። በአጋጣሚ እዛ ቦታ የሚያገናኘን እድል ተገኝቶ ነው።
በጣም አመሰግናለሁ አሉላ። ተሳስተ ያው ለጓደኛ በጣም የሚመቹ ቀለል ያሉ ጥያቄዎች ይችላል።
ለአድማጮች እኔንም እንግዲህ ቀራረቤን ምናልባትም የሚያውቁን ደግሞ ጓደኛውን እያናገረ ነው የሚለውን ነገር ከወዲሁ በምክንያት እንዲረዱ በማለት ነው ያስተዋወቅኩት። ሌላ ጊዜ በአንተ ደረጃ ቅርበት ባለን ሰው የማናገር እድል ኖሩን አላውቅም። በቅርበት የማውቃቸው በስራቸው ምክንያት ለውይይት የበቁ ሰዎች ከዚህ ቀደም ኖሮኝ ያውቋል። ለየት ያለ መሆኑን ከወዲሁ ግልጽ ካደረግኩ፣ ማህደር ብዙዎች የሚያውቁ በሌላ ሙያ ነው። አሁን የምንነጋገረው የገንዘብ አያያዝን በዚህ በዩናይት ስቴትስ በጣም ትልቅ ቦታ የሚሰጠውን፣ ዛሬ ደግሞ በኮቪድ-19 ሳቢያ ሰዎች ኢኮኖሚ ጉዳት የደረሰባቸው፣ የንግድ ስራቸውን ያጡ፣ ገቢያቸው ለማጣት የተገደዱ ስራቸውን ያጡ ሰዎች ያሉበት ሁኔታ ለመቀየር የሚደረጉ ጥረቶች ውስጥ በሙያ እየሰራህ ነው ያገኘው። ከጋዜጠኝነት ወደ ገንዘብ አያያዝ ባለሙያ ምን አይነት ድልድይ ነው የተጠቀምከው? እንዴት እሱ ጋር ደረስክ? ወዲሁም ደግሞ በቅርብ ዓመታት ውስጥ ነው ወዲህ ወደ ዩናይትድ ስቴትስ የመጣው። እስኪ በሱ እንደርደር።
እውነት ለማውራት ብዙ አስቤበት የማውቀው ሙያ አልነበረም፣ ሩቅም ይመስለኝ ነበረ። እርግጥ የሁለተኛ ዲግሪ የማስተር ሴንስ ስሰራ ቢዝነስ አድሚኒስትሬሽን ላይ ሜጀር ያደረግኩት ኢንተርናሽናል ማርኬቲንግ ነበረ። እዛ ትምህርት ውስጥ ለአስተዳደር የሚመቹ የአካውንቲንግ ትምህርቶች፣ የኢኮኖሚክስ ትምህርቶች ነበሩበት፣ ውስጡ ቁጥሮች ነበሩበት። ከዚያ በኋላ ሌሎች ትምህርቶችን ግን እያስኬድኩኝ እዚህ ሀገር ኢንሹራንስ ኢንዱስትሪ ውስጥ የሚሰራ ወንድም ስለነበረኝ በቀላሉ መቀላቀል በቃው እና እጅግ በጣም ሰፊ እጅግ በጣም ብዙ በት ሆኖ አገኘሁት። ምናልባት በየቀኑ 20-30-40 ሰዎች ከኢንሹራንስ ጋር በተያያዘ እኛ ኮሚኒቲ ውስጥ ያሉ ኢትዮጵያውያንን የማግኘት እድሉ ስለነበረኝ የእኛ ሀገር ሰዎች ኢትዮጵያውያን በአሜሪካን ሀገር እንዴት እንደሚኖሩ የማወቅበት አብዛኞቹ ማለት ይቻላል በጣም ጥሩ ቤተሰቦች፣ ጠንካሮች፣ ጠንካራ ሰራተኞች፣ ህልም ያላቸው ቢሆኑም ገንዘብ እንዴት እንደሚሰራ እኔ ከኔ ጨምሮ የማያውቁ ነበሩ። በጣም ብዙ ሰዎች በነገራችን ላይ እኛ ኮሚኒቲ ጋር ብቻ ሳይሆን ይሄ አሜሪካን ሀገር በጣም ብዙ ሰዎች እንዲሁም ደግሞ ዓለም ላይ በጣም ብዙ ሰዎች ስለ ገንዘብ አያያዝ ወይም ስለ ኢኮኖሚ አያውቁም ይባላል። ትልቅ ክራይሲስ ነው ማለት ነው። እዚህ ብቻ ዓለም ዙሪያ
ያለ ነው።
ወደዚያ ይሳበኝ።
ግሩም ማህደር፣ እንግዲህ ከጋዜጠኝነት ወደ ገንዘብ አያያዝ ባለሙያ በአማካሪነት ወደምሰራበት መንገድ የተሳብክበትን የገለጽክልን፣ ወዲሁም ደግሞ ከዚያ ቀደምም መምህር ሆነ አገልግልሃል። ባለሶስት ሙያ ነህ። ምናልባት ሁለቱ ሙያዎች ዛሬ ያለ የገንዘብ አያያዝን ለሌሎች የምታስተምርበት ሙያ ላይ ሁነኛ ድርሻ ሳይኖራቸው የቀረ አይመስለኝም። ጋዜጠኝነት ጠቅሞ ይሆን መምህርነት ጠቅሞ ይሆን የተመለከትከው በራሴ የታዘብከው ነገር አለ?
እውነት ብለሃል። የጋዜጠኝነት ህይወቴን እንደዚሁም ደግሞ የመምህርነት ሙያዬን አሁን ወደምሰራው ስራ በቀላሉ እንድገባ እንድጠቀምበት አግዞኛል ብዬ አስባለሁ። ሁሉም ጋራ ከሰዎች በመምህርነቱም ውስጥ ከሰዎች ጋር ከወጣቶች ጋር ከሁሉም ሰዎች ጋር ትገናኛለህ። በጋዜጠኝነት ህይወት ደግሞ በጣም ብዙ ሰዎችን ትደርሳለህ። ሰዎች ከሰዎች ነው የምታገናኘው፣ ነጥቦችን ነው የምታገናኘው። እዚህ እና እዚያ ያሉ ሰሜንና ደቡብ፣ ምዕራብና ምስራቅ ያሉ ጫፎችን ነው የምታገናኘው። እጅግ በጣም ደስ የሚል ሙያ ነው። አሁንም በደሜ ውስጥ አለ። ይሄኛው ደግሞ የሰዎችን ህይወት ህልማቸውን፣ ላባቸውን፣ ደማቸውን ወድቆ መነሳታቸውን ነው የምትመለከተው እና ከአንድ ቤተሰብ ጋር ቁጭ ስትል የምትጠይቃቸው ጥያቄዎችና የምትሰማው መልስ አንዳንድ ጊዜ የሚያስደስት ሊሆን ይችላል፣ የሚያስለቅስ ሊሆን ይችላል። እና በመምህርነትና በጋዜጠኝነት ህይወቴ ያካበትኩትን ልምድ እየተጠቀምኩኝ ሰዎችን የምጠቅምበትና የማልቅበት ሙያ አድርጌዋለሁ ማለት ይችላለሁ። እውነት ለማውራት
ግሩም ነው። እንዲህ በሌላ ጊዜና ሌላ ቦታ የቀሰምነው ልምድና ህይወት በሌላኛው ሙያችን ላይ ጥቅም ላይ የሚውልበት አጋጣሚ ሲፈጠር የበለጠ ተጠቃሚ ያደርጋል። ይህን ብዙ ጊዜ የምንመለከተው በቀደመ ሙያ በጋዜጠኝነት ላይ ነው። የሌላ የትኛውንም አይነት ሙያ እና ትምህርት ክህሎት ያለው ሰው ጋዜጠኝነት ውስጥ ቀጥታም ባይሆን ሲጠቅመው እናያለን። የሁልጊዜም ተማሪ ነው የምትሆነው እና ጋዜጠኛ ስትሆን፣ አንተ ደግሞ ከጋዜጠኝነት የወሰድከውን ከመምህርነት የወሰድከውን አሁን ወደምሰራው ስራ ያዛወርክ ይመስላል። እስኪ ገፋ አድርገን ማህደር፣ ዛሬ ባለው ሁኔታ ላይ አንድ ሁለት ነጥቦችን እናንሳ። ቀደም ብዬ በመግቢያ እንደተደረደርኩት ኮቪድ-19 ዓለማችን በብዙ መንገድ ቀይረዋል። እያን ጉዳትና ችግሮቹን እናንሳ እንጂ እንዴት ይረዳልን ፈጥነን ለማየት ይቻልን አይመስለኝ። እንደ ሌላው የጤንነት ክፍል ሁሉ በዚህ ሀገር በይበልጥ እንደሚታወቀው የገንዘብ አያያዝም የገንዘብ ጤንነት ይሉታል። የአንድ ሰው በቀጥታ የምናውቀው አካላዊ ጤንነት ወይም ከመንፈሳዊ ጤንነት ጋር የሚያያዘውን እንደምናነሳ ሁሉ ገንዘብም በጤናማ መንገድ የመኖርን ዘይቤ ከመስመር ያስወጣል ወይም ከሀዲዱ ያስወጣል እና ጤናማ የገንዘብ ህይወት አለ ሆይ ተው እንደ አንድ ህይወት አካል ቦታ ተሰጥቶት ይነገራል። መታከም ይቻል ከሆነ እንግዲህ ምን ትታዘባለህ? ኮቪድ-19 በፈጠራቸው ወይም ባወሳሰባቸው ችግሮች ሳቢያ ብዙዎች መቸገራቸውን እናውቃለን እንጂ እንዴት ከዚህ ፈተና ውስጥ ይወጣሉ? በተለያየ ደረጃ ችግር ውስጥ ያሉት ሰዎች እርግጠኛ አይደለንም። እስኪ አንዳንድ ቁም ነገሮችን አካፍልን። ትምህርት በምትሰጥባቸው አንዱን በቅርቡ ተመልክቻለሁ፣ በምትሰጥባቸው አቀራረቦች ላይ ስታነሳ ታዝቢያለሁ እና ለአድማጮች እናጋራ።
ይሄ ኮቪድ እውነት ለማውራት በሁለት መልኩ ነው የምመለከተው። ጥሩ ነገሮች፣ ጥሩ እድሎች ፈጥሯል ብዬ አስባለሁ። በሌላው መልኩ ደግሞ ፈተናም ጭምር ነው፣ በጣም ትልቅ ፈተና ነው። በአንድ መልኩ የዓለም ሰዎችን በሙሉ በአንድነት ያሳፈረ ወይም ደግሞ አንድ ባሊ ውስጥ ያስገባ፣ አንድ ቅርጫት ውስጥ ያስገባ አጋጣሚ ነው። ሁሉም ቦታ፣ ሁሉም አህጉር ውስጥ ያሉ ሰዎች ስለ ኮቪድ የማያስቡ፣ ስለ ህመሙ የማያስቡ፣ ስለ ኢኮኖሚ ጉዳቱ የማያስቡ ሰዎች አሉ። ከጫፍ እስከ ጫፍ ሁሉም ሰው የሚያወራው ነገር ነው። ብዙ ኢኮኖሚዎች ተጎድተዋል። ታላላቅ ኢኮኖሚዎች፣ ታናናሽ ኢኮኖሚዎች፣ በጣም ብዙ ሰዎች ስራቸውን አጥተዋል። ብዙ ትንሽ እና ትልቅ የሚባሉ ቢዝነሶች ተዘግተዋል። ስለዚህ ይሄ ትልቅ ፈተና ነው። ሰዎች እየወጡ የተለያዩ ካምፓኒዎች ውስጥ ስለሚሰሩ ከጥሪት ጋር ወይም ደግሞ ሴፍ ካደረግነው ነገር ጋር ስለሚያያዝ ምናልባት ብንታምም ባንሰራ የምንለው ነገር ጋር የተያያዘ ስለሆነ በጣም ፈታኝ ነው። አሁንም ድረስ የተወጣ ነው ነገር አይደለም። ገና ወደፊት ምን ያክል ጊዜ ሊቆይ እንደሚችል አናውቅም። ገበያውን ከዚሁ ጋር በተያያዘ የአለመረጋጋቱን እንመለከታለን በየቦታው። ምናልባት የዚህንም ሀገር እንዲሁም ደግሞ ወጣ እያልኩኝ ደግሞ አፍሪካችንም ሀገራችንም እያነጻጸርኩ የተወሰኑ ነገሮች ለማለት እሞክራለሁ። ይሄ ኮቪድ እንደገና ጊዜ ከውሳኔ ጋር የተያያዘው ብለን እንድናስብ እንደገና ወደ ውስጣችን እንድንመለከት ያደረገ ጠቃሚ ነው ብዬ አስባለሁ። እናትና አባቶች እንደገና ልጆቻቸውን በደንብ አድርገው እንዲያሳድጉ ጊዜ እንዲሰጡ፣ ባል ሚስት ለባሏም እንደገና ጊዜያቸውን በጥሩ አድርገው እንዲያሳልፉ እንደገና እንዲመለከቱ፣ ወደ ራሳችን እንድንመለከት፣ ያለፈ ጊዜያችንን እንድናይ፣ ቆም ብለን ህይወታችንን እንድናይ ያደረገ አጋጣሚ ስለሆነ በዚያ መልኩ ጥሩ ነው ብዬ አስባለሁ። እንደገና ለማለም ይሄ እንደውም የተለያዩ ከሳይኮሎጂ ጋር የሚሰሩ ባለሙያዎች ሰዎች በፈተና ውስጥ ሲያልፉ ነጥረው ይወጣሉ፣ ሌሎች ሰዎች ይሆናሉ፣ ህይወትን በሌላ አቅጣጫ እንዲመለከቱት ያደርጋል ይባላል። ስለዚህ ሁሉም ሰው ለምሳሌ አሁን ኢትዮጵያ የሚሆን አሜሪካ፣ የትም ሀገር ይህን ፕሮግራም የሚያዳምጥ ሰው ወደ ውስጡ ቢመለከት ምናልባት እኮ በቃ ህይወት ማለት እንደዚህ ናት፣ አጭር ናት። የዚያ ብለን አላየነውም ሊሆን ይችላል፣ በሩጫ ውስጥ ስለሆነ ህልሞቻችን ሁሉ በሩጫ ውስጥ ስለሆኑ። ስለዚህ እንደገና እቅድ እንድናቅድ፣ እንደገና ህይወትን እንድንመለከት በየትኛውም መንገድ ይሁን በየትኛውም መንፈሳዊ ህይወት። በነገራችን ላይ ሃይማኖት ሳይኖር ሰዎች መንፈሳዊ ህይወት የሚኖሩ ሰዎች አሉ። ውስጥን መመልከት ነው ዋናው ቁም ነገር። ስለዚህ እንደገና ሌላ እድል እንደተሰጠን እንድናይ የመጣ አጋጣሚ እንደሆነ በጣም ብዙ ሰዎች ሲናገሩ ይሰማል። በዚያው ትይዩ ደግሞ በጣም ብዙ ፈተናዎች አሉ። በተለይ ከፋይናንስ ጋር የተያያዘ ፈተና ለሀገሮችም ለግለሰቦች።
እርግጥ ብለሃል ማህደር፣ የፈተናውን ያህል የእድል በሮች ይከፈታሉ ብሎ ማመን በዚያ መንገድ መዘጋጀት ጥሩ ይመስላል። አሁን ላለንበት ለጊዜያዊ ፈተና በምንም መልኩ እንደምንወጣ እርግጠኛ ባንሆንም ያሳ ሲደርስ የሚቀጥለው ምዕራፍ የሚጀመርበትን በሰፊው አስረድተናል። አሁን ወደ ህይወት ጥያቄዎች እናምራና ውይይታችን እንቋጫለን።
ከማህደርም ጋር ለነበረን ቆይታ ሰዓታችን የገደበን ይመስላል። ውይይታችን ይቀጥላል። ሙሉ ወጋችንን ታዲያ በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን የዛሬውን የገንዘብ አያያዝ ባለሙያ ጋዜጠኛና መምህሩን ማህደር በቀለ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አድማጮች፣ አሁን የአዲስ አበባ መስኮት የሚከፈትበት ነው ሰዓቱ። ንጉሴ አክሊሉ ለምሽቱ በራዲዮ ማስታወሻው በዚህ በጊዜያችን የተከሰቱትን አሳሳቢ ነገሮች ቃኘት ያደርግና የቀደሙ ታዋቂ ጋዜጠኞችንም ያስታውሰናል። ወደ ቅንብሩ።
ሐሳብ ሽሩሩ ውረድ ከጀርባዬ፣ መሸከም አልችልም አፈር ነው ገላዬ። አሉላ መቼም ታውቃለህ ይህን ዘፈን የተጫወተችው ታዋቂዋ ብዙነሽ በቀለ ናት። እንደው ኢትዮጵያውያን እንደ ዘንድሮ ሐሳብ ገብቶን ጭንቀት ገብቶን ያውቃል? ስጋቱ ከቀን ወደ ቀን እየጨመረ የመጣው የኮሮና ወረርሽኝ እንዲሁም ደግሞ የአባይ ጉዳይና በድርድሩ ዙሪያ ግብጽ እያሳየችው ያለችው ተለዋዋጭ ባህሪ፣ በሌላ በኩል በዛሬ ሁለት ጠዋት የታየው የፀሐይ ግርዶሽ ይዞት የመጣው ማስጠንቀቂያ በተለይ በአይን ላይ ጉዳት ሊያደርስ ይችላልና ወደ ሰማይ አትመልከቱ መባሉና ሌሎችም ብዙ ሐሳቦች። በዚህ መሃል ደግሞ አንድ የምታውቁት ሰው እከሌ እኮ ሞተ ተብላችሁ በስልክ ሲነገራችሁ ምን እንደሚሰማችሁ ገምቱ። አስፋው ገመዳ ይባላል። በ1960ዎቹ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ለኢትዮጵያ ሬዲዮ ጋዜጠኝነት ከተመለመሉ ወጣቶች መካከል አንዱ ነበር። አስፋው ስልጠናውን እዛው ኢትዮጵያ ሬዲዮ ውስጥ ወስዶ እንደገና ወደ ምዕራብ ጀርመን ተልኮ ደግሞ በዚሁ ሙያ ሰልጥኖ ከመጣ በኋላ የኢትዮጵያ ሬዲዮ የአማርኛው ክፍል ኃላፊ ሆኖ ሰርቷል። አስፋው በ82 ዓመቱ ነው የሞተው። የሶስት ልጆች አባት ነበር። እና ይሄን ሰምቼ በሐሳብ ተውጬ እያለሁ የዚሁኑ የኢትዮጵያ ሬዲዮ ዜና አንባቢ ዳሪዮስ ሞዲን አስታወስኩት። ዳሪዮስ ሞዲ ነበልባላዊ የድምፅ ባለቤት፣ ድምፀ መረዋ ይሉታል ጓደኞቹ። ሶስት ልጆች አሉት። የመጀመሪያው ልጁ ቼ ጉቬራ ይባላል። ዳሪዮስ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ወጣቶች ታጋይ ስለነበረ ነው። ሁለተኛ ልጁ ትግል ነው። ሶስተኛዋ ልጁ ደግሞ አምጸሽ ተነሽ ትባላለች። ይሄ እየገረመኝ እያለ በ46 ዓመቱ የት እንደደረሰ ያልታወቀው ኦሮማይን ጽፎ ኦሮማይ የሆነው በዓሉ ግርማ ትዝ አለኝ። የኦሮማይ መጽሐፍ ደራሲ የእሱም ልጆች የመጀመሪያዋ ሴት ልጁ መስከረም በዓሉ፣ ሁለተኛው ልጁ ዘላለም በዓሉ፣ ሦስተኛው ልጁ ደግሞ ክብረ በዓሉ ናቸው። እንደገና 40 ዓመት ወደ ኋላ ልመልሳችሁ። ሌላ አንድ ሰው ላስታውስ። የእናቱ ለተዋን ባወሳ ወዳለሁ ደግነቷ ፍጹም መሆኑን አውቃለሁ ብሎ ዜማውንም ግጥሙንም ደርሶ ለብዙነሽ በቀለ የሰጣት
እናቱን። የእናቱ ጉዳይማ የተለየ ነው ሰለሞን። እናቱ እንደው ይቅርታ አድርግልኝና እንደ አምላክ ነው የሚያያቸው። በአጋጣሚ አሁን ከኢትዮጵያ ውጭ ቢወጣ ጾም በሆነ ቀን ውጭ ከወጣ በኋላ በጾም መጾም በጣም አስቸጋሪ ነው የሚሆነው። ሰለሞን ግን እናቴ ምን ትለኛለች በዚህ አርብ ረቡን ክጄ ስበላ ትታየኛለች ስትከለክለኝ ብሎ የሚል ሰው ነበረ። እጅግ በጣም በእናቱ ፍቅር የነበረው ሰው ነው።
አንጋፋው የኢትዮጵያ ሬዲዮ የቀድሞው የስፖርት ጋዜጠኛ ይንበርበሩ ምትኬ፣ የስፖርት ክፍሉ ዋና አስተባባሪ የነበረ ስለ ሰሎሞን ተሰማ የሰጠው ምስክርነት ነው። ከዛሬ 15 ቀን ጀምረን እንግዲህ በሰሎሞን ተሰማ ፈርጀ ብዙ ስራዎች ላይ እንጨዋወታለን። የራሱን የይንበርበሩ ምትኬንም ታሪክ ከሞላ ጎደል እናወሳለን። የዛ ሰው ይበለን።
ንጉሴ አክሊሉን ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራሙ ተስማሚ ባላችኋቸው ርዕሰ ጉዳይ ዙሪያ እንደቀለላችሁ መጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን ግድ በዚሁ ልንቋጭ ነው። አሁን የቀረን ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛ ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ